ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ፈተናው ተጠናቆ ያለ አሁን የፈተናው ውጤት ከተለቀቀና ውጤቱን በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድን ነው አማራ ክልል ይሄ ችግር ነበር የሚባለው? ይሄ ራሱ የሆነ ሌላ ችግር አለው ማለት ነው።
በአማራ ክልል የትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለን ድምፅ ነው የሰማነው። ዝርዝሩን በለቱ አብይ ርዕስ ይዘናል።
በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የእጀቶ መሪዎች የሚባሉት ግለሰቦች እያንዳንዳቸው በ50,000 ብር ዋስ እንዲለቀቁ ፍርድ ቤት ውሳኔ አስተላልፏል። የዚህንም ዝርዝር ይዘናል።
ለምሽቱ ካሉን ዜናዎች የፌዴራሉ ከፍተኛ ፍርድ ቤት ለአንድ ተከሳሽ የፈቀደው የዋስ መብት በበላይ ፍርድ ቤት ታግዶ እንዲቆይ ተወሰነ። አጠር ያለ ዘገባ አለን። ኮንጎ ውስጥ በደቡብ ኪቮ ክፍለ ግዛት አዲስ ከተገኙት የኢቦላ ህመምተኞች ውስጥ ቢያንስ አንደኛው መሞቱን የሀገሪቱ ባለስልጣናት ገለጹ። እንዲሁም ከዩናይትድ ስቴትስ እስራኤል 2 የዩናይትድ ስቴትስ የተወካዮች ምክር ቤት አባላት እንዳይገቡ ከመከልከሏን ተከትሎ ለአንደኛዋ እንደራሴ ፈቃድ እንደምትሰጥ አስታወቀች የሚሉትና ሌሎችም አሉ።
እናስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ አርብ ነሐሴ 10 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ጆ ጊልስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። የፌዴራሉ ከፍተኛ ፍርድ ቤት ለአንድ ተከሳሽ የፈቀደውን የዋስ መብት በበላይ ፍርድ ቤት ታግዶ እንዲቆይ ተወሰነ። በዋስትና ጉዳይ ላይ በፌዴራሉ ጠቅላይ ፍርድ ቤት ክርክር እንደሚደረግም ታውቋል። መለስካቸው አምሃ ነው ዝርዝሩን የያዘው።
የፌዴራሉ ከፍተኛ ፍርድ ቤት ለቀድሞ የኢንፎርሜሽን መረብ ደህንነት ምክትል ዋና ዲሬክተር ሌተና ኮሎኔል ቢንያም ተወልደ ፈቅዶ የነበረውን የዋስ መብት በአቃቢ ሕግ አቤቱታ ምክንያት በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት መታገዱ ታወቀ። ቀደም ሲል በነበረው ቀጠሮ በፌዴራሉ ከፍተኛ ፍርድ ቤት ይህ የዋስትና መብት ሲፈቀድ አቃቢ ሕግ ይግባኝ እንደሚል ለፍርድ ቤቱ ገልጾ ነበረ። ፍርድ ቤቱም ይግባኝ ስለ ማለቱ ማስረጃ ይዞ እንዲቀርብ በሰጠው ትእዛዝ መሠረት አቃቢ ሕግ በዛሬው ችሎት ማስረጃውን አቅርቦ ዋስትናውን ማሳገዱን የተከሳሽ ጠበቃ አቶ ኃይለ ሥላሴ ገብረ መድን ለቪኦኤ ገልጸዋል። አቶ ኃይለ ሥላሴ አክለውም በበታች ፍርድ ቤት የተፈቀደው የዋስ መብት ተገቢና ሕጋዊ ነው ብለው እንደሚያምኑና አሁንም እግዱ የተጣለው በሕግ አግባብ እንደሆነ አብራርተዋል። በዚህ ጉዳይ ላይ በፌዴራሉ ጠቅላይ ፍርድ ቤት ክርክር ለማድረግም ጥሪ እየጠበቁ መሆናቸውንም ገልጸዋል። የኢንፎርሜሽን መረብ ደህንነት የቀድሞ ምክትል ዋና ዲሬክተር ሌተና ኮሎኔል ቢንያም ተወልደ ወልደ ማርያም በቁጥጥር ስር የዋሉት ሰኔ 26 ቀን 2010 ዓ.ም ሲሆን በአሁኑ ወቅት አቃቢ ሕግ በአምስት የተለያዩ የሙስና እና ሌሎች ወንጀሎች ክስ መስርቶባቸው እየተከራከሩ ናቸው። በተከሰሱበት ጉዳይ ቀጣዩ ቀጠሯቸው ለጥቅምት 26 ቀን 2012 ዓ.ም ተቀጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ በደቡብ ኪቮ ክፍለ ግዛቷ ከሁለቱ አዲስ የተገኙ የኢቦላ ህመምተኞች ውስጥ ቢያንስ አንደኛው ህይወቱ አልፈዋል አሉ የሀገሪቱ ባለስልጣናት። ኮንጎ ውስጥ በኢቦላ ወረርሽኝ እስካሁን 1800 ሰው መሞቱ ሲታወቅ ለአንድ ዓመት የዘለቀው ወረርሽኝ ወደ ደቡቧ ኪቮ ክፍለ ግዛት ገብቶ ሲከሰት ግን ይሄ የመጀመሪያ ነው። ዛሬ አዳዲሶቹ ታማሚዎች የተገኙት ከሩዋንዳ ጋር በሚያዋስነው ቡካቡ ከተማ አቅራቢያ ነው ተብሏል። የኮንጎ ባለስልጣናት የበሽታውን ተያያዦች በሕክምና ለመርዳት በሚያደርጉት እንቅስቃሴ በአካባቢው በቀጠለው የእርስ በርስ ግጭት ምክንያት ችግር ተደቅኖባቸው እንደቆየ የሚታወቅ ነው። ከዚያ በተጨማሪም ኢቦላ የእውነት በሽታ ነው ብለው የማያምኑ በርካታ ሰዎች መኖራቸው ሌላው ፈተና እንደሆነ እየተጠቀሰ ነው። ሕክምና ከመሻት ይልቅ ቤታቸው እየቆዩ ቫይረሱ ወደ ሌሎች እንዲተላለፍበት እድል ይገኛልና በማለት ባለስልጣናት ስጋታቸውን ሲገልጹ ቆይተዋል። ዚምባብዌ ውስጥ ፖሊስ ሰልፎችን የከለከለ ይሁን እንጂ ተቃዋሚዎች ዛሬ አርብ ዋና ከተማዋ ሐራሬ ጎዳናዎች ላይ ሰልፍ አካሂደዋል። ሰልፉ የተካሄደው የሀገሪቱ የመጣኔ ሀብት ማሽቆልቆሉን በመቃወም እንደሆነ ተነግሯል። የፕሬዚደንት ኤመርሰን ምናንጋጓ መንግስት ኢኮኖሚውን ለማጠናከር ጥረት እያደረግን ነው ብሎ የሀገሪቱ ህዝብ ተቃዋሚው ተጨማሪ የተቃውሞ ሰልፍ እንዲካሄድ የሚያደርገውን ጥሪ እንዳትቀበሉት ሲል ተማጽኖ አቅርበዋል።
እስራኤል ሁለት የዩናይትድ ስቴትስ ተወካዮች ምክር ቤት አባላት ወደ አገሯ እንዳይገቡ ከከለከለች በኋላ ለአንደኛዋ እንደራሴ ፍቃድ እንደምትሰጥ አስታወቀች። እንደራሴ ራሺዳ ጥላይብ ዌስት ባንክ የሚገኙ የዘጠና ዓመት ዕድሜያቸው ላይ ያሉትን ቅድመ አያታቸውን እንዲያዩ እስራኤል ከሰብአዊነት ከሚመነጭ አቋም በመነሳት የመግቢያ ፍቃድ እንደምትሰጣቸው የአገር ውስጥ ጉዳዮች ሚኒስትር አሪየህ ዴሪ ተናግረዋል። እንደራሴይቱ ዌስት ባንክ በሚቆዩበት ጊዜ የተጣሉባቸውን ገደቦች ሁሉ እንደሚያከብሩና ከእስራኤል ላይ የኩርፊያና የማግለል ተቃውሞ እንቅስቃሴዎችን ለመሳተፍም ቃል መግባታቸውን ከሚኒስትሩ ጽህፈት ቤት የወጣው ደብዳቤ አመልክቷል። በሌላ በኩል ግን እስራኤል በፍልስጤማውያን ላይ ትፈጽማለች የሚባለውን አግባብ ያልሆነ የሚባል አያያዝ በግልጽ ለሚተቹት ለእንደራሴ ጥላይብና ለእንደራሴ ኢልሃን ኦማር የመግቢያ ፍቃድ እንዳትሰጥ ገፋፍተዋል ተብሎ የቀረበባቸውን ወቀሳ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተባብለዋል። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የዴሞክራቲክ ፓርቲው አባላት የሆኑትን እንደራሴዎቹን ኢልሃን ኦማርና ራሽዳ ጥላይብን እስራኤል እንድታስገባም እንዳታስገባም ያደረግሁት ግፊት የለም ብለዋል። ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ኒው ሃምፕሻየር ውስጥ ካደረጉት የምረጡኝ ቅስቀሳ በፊት ለጋዜጠኞች መግለጫ በሰጡበት ወቅት
በበረታ ሁኔታ ጸረ እስራኤል፣ ጸረ አይሁድ ናቸው። እነርሱ የሰጡትን መግለጫ ያወጣው ሌላ ቢሆን ኖሮ አሳሩን ይቆጥር ነበር። በእርግጥ እዚያ ካሉ ሰዎች ጋር አውርቻለሁ።
እስራኤል ውስጥ አነጋግሬ ያለሁ ያሉት ማንን እንደሆነ ፕሬዚደንቱ አልገለጹም። ነገር ግን ትራምፕ ቀደም ሲል በትዊተር ባወጡት መልእክት እንደራሴ ኦማርና እንደራሴ ጥላይብ ወደዚያ እንዲገቡ እስራኤል ከፈቀደች ታላቅ ደካማነት ይሆንባታል፣ እስራኤልንና መላውን አይሁድ ሕዝብ ይጠላሉ፣ አስተሳሰባቸውን እንዲቀይሩ ምንም ሊባልም ምንም ሊደረግም አይቻልም ብለው ነበር። በእርግጥ ሁለቱም እንደራሴዎች እስራኤል ፍልስጤማውያኑን የያዘችበትን ሁኔታ በብርቱ ከሚተቹ መካከል ናቸው። ሁለቱም በመጪዎቹ ቀናት ውስጥ እስራኤልን ለመጎብኘትና በብዙ የፍልስጤም ከተሞችም ተዘዋውረው ለመመልከት አቅደው ነበር። ኢልሃን ኦማር የሚወክሏት የሚኒሶታ ግዛት ነዋሪ የሆኑ አይሁድ አሜሪካውያን እስራኤል ለእንደራሴዎቹ የመግቢያ ፍቃድ በመከልከል የወሰደችውን እርምጃ ነቅፈዋል። እንደራሴ ኢልሃን ኦማር ትናንት ምሽት ላይ እዚያው ግዛታቸው ሚኒሶታ ውስጥ ለጋዜጠኞች መግለጫ ሲሰጡ ይህ የእስራኤል የመግቢያ ፍቃድ ክልከላ ጥያቄ ተነስቶላቸው መልስ ሳይሰጡበት አልፈዋል። ይሁን እንጂ ክልከላው በተወካዮች ምክር ቤቱ አባልነታቸው የዩናይትድ ስቴትስ እርዳታ የሚወድቅበትን ከመከታተልና በዓለም ዙሪያም ከሰብአዊ መብቶች ጥበቃ ጋር የተያያዙ ሕግጋትን ከማርቀቅ ሥራቸው እንዳስተጓጎላቸው አመልክተው ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለክልከላው መሠረት ነው ያሉትን ሰበብ ሲያስረዱ እንደራሴዎቹ የሚሄዱበትን ሀገር የጠሩት እስራኤል ብለው ሳይሆን ፍልስጤም ነው ያሉት። ከእስራኤል መንግሥት ባለሥልጣናትም ሆነ ከተቃዋሚ መሪዎች ጋር ለመገናኘትም ያቀረቡት ጥያቄ የለም ብለዋል። ሁለቱ እንደራሴዎች እስራኤል በፍልስጤማውያን ላይ ታደርሳለች በሚባል በደል ምክንያት እንድትገለል ነዋይ እንዳይፈስባትና ማዕቀቦች እንዲጣሉባት የሚጠይቁ ሁከተኛ ያልሆኑ የምጣኔ ሀብት ጫና እንቅስቃሴዎችና ዘመቻዎችን በግልጽ እንደሚደግፉ ይታወቃል።
ዩናይትድ ስቴትስና ደቡብ ኮሪያ በቀጠሉት ወታደራዊ ልምምድ ቁጣ ላይ ያለችው ሰሜኗ ኮሪያ ከምስራቁ የጠረፍ ግዛቷ አዲስ ዙር የአጭር ርቀት ተወንጫፊ መሳሪያ ወደ ባህሩ መተኮሷን የሶል የጦር ሰራዊት አስታወቀ። የደቡብ ኮሪያ የጦር ኃይሎች ጠቅላይ ኤታማዦር ሹም ያወጡት መግለጫ እንዳመለከተው ፒዮንግያንግ የተኮሰቻቸው ምንነታቸው ያልታወቀ ያሏቸው መሳሪያዎች በ30 ኪሎ ሜትር ከፍታ 230 ኪሎ ሜትር ርቀት ተሻግረው ተወንጭፈዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው የአርብ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ወደ ዘገባዎች ክፍለ ጊዜ ነው የምናልፈው። በቅድሚያ የምሽቱ አብይ ርዕስ
በአማራ ክልል ያለፈው የሁለተኛ ደረጃ መልቀቂያ ፈተና አሰጣጥ ወቅት የቁጥር መላላት ነበር የሚል ለክልሉ የትምህርት ቢሮም ለአገር አቀፉ የፈተናዎች ምዘና ኤጀንሲም የቀረበ ቅሬታ እንደሌለ የክልሉ የትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ ገለጡ። በአማራ ክልል በ228 የፈተና ጣቢያዎች ውስጥ ቁጥራቸው ወደ 92,000 የሚጠጋ ተማሪዎች ፈተናውን በጥብቅ ቁጥጥር ዶክተር ይልቃል ከሪፖርተራችን አስቴር ምስጋናው ጋር ባህር ዳር ላይ ባደረጉ ቃለ ምልልስ አመልክተዋል። የቢሮ ኃላፊ የፈተና አሰጣጡን ሂደት በሚያብራሩበት ነው የሚጀምሩት።
አማራ ክልል በጣም ተገቢ የሆነ ቅድመ ዝግጅት አድርጎ በሀገር ደረጃ የወጣውን ማስፈጸሚያ እቅድ እስከ ትምህርት ቤት ድረስ በማድረስ በጥብቅ ዲሲፕሊን በመፈጸም ካለፈው ዓመት በተሻለ በተረጋጋ መንገድ ፈተናው እንዲሰጥ ተደርጎ ተከናውኑ። ወደ 3,000 የሚጠጉ ፈታኞች ናቸው ለ12ኛ ክፍል ፈታኝነት ተመድበው የሰሩት። እነዚህ እያንዳንዳቸው ሞራል አላቸው። ማንም ተቆጣጥሮ የሚያሰራቸው አይደለም። እነዚህ ሰዎች የፈተና ጥሰት ከተገኘ መያዝ አለባቸው፣ መፈረም አለባቸው፣ እንዲሰረዝ ማድረግ ይቻላል። በግለሰብ ደረጃ በትምህርት ቤት ደረጃ ይሰረዛል፣ ህጉም ስለሚፈቅድ ማለት ነው። እኔ እስከማውቀው ድረስ ከዚህ ከ228ቱ የፈተና ጣቢያ ውስጥ ከተፈተኑት ወደ 92,000 ከሚጠጉ ተማሪዎች ውስጥ ይሄ ብሎ ይሄ ትምህርት ቤት ችግር አለበት ተብሎ የቀረበ ሪፖርት አላውቅም። የፈተናዎች ድርጅትም የቀረበለት ለመሆኑ ግልጽ አላደረገም። የቀረበ ነገር የለም። በትክክል በአግባቡ ፈተናው ተሰጥቷል የሚል ማሳረጃ ነው የሰጠው። በዚህ መንገድ ፈተናው ተጠናቆ ያለ አሁን የፈተናው ውጤት ከተለቀቀና ውጤቱም በእያንዳንዱ ክልል ምን ይመስላል የሚባለው ገና ሳይታወቅ ለምንድን ነው አማራ ክልል ይሄ ችግር ነበር የሚባለው? ይሄ ራሱ የሆነ ሌላ ችግር አለው ማለት ነው። የአማራ ክልል የሚኮርጅ ተማሪ ካለ መጀመሪያ የሚጎዳው የአማራ ክልል ያኮራጁ ተማሪ ነው። ህብረተሰቡን የሚሰርቅ ወላጁን የሚሰርቅ ትውልድ እንድንገነባ አንፈልግም፣ አንፈቅድም። ይሄን እኛ የምንፈልገው በሀገር ደረጃም እንዲሆን የምንጥረው መለካት ያለበት ሰው አይደለም፣ ቋንቋ አይደለም፣ ክልል አይደለም፣ አካባቢ አይደለም፣ እውቀት ነው መለካት ያለ። እውቀት ደግሞ ዩኒቨርሳል ነው፣ በዓለም ያሉ ሰዎች በጋራ የሚለኩበት ነው። በመሆኑ የአማራ ክልል ተለይቶ ለብቻው ያላወቀውን እንዲያውቅ የሚደረግበት ስርዓት እንዲኖር ማንም አይፈቅድም፣ አይደረግም። እና ስለዚህ መሰረተ ቢስ ወሬ ነው። አሁን አማራ ክልል ላይ በጣም ሰፊ ወላጆች ይጨነቃሉ፣ ተማሪዎች ይጨነቃሉ፣ ከፍተኛ ውጤት ያላቸው ተማሪዎች ሁላ ያላገባ ውጤታችን ተያዘ፣ ለምንድን ነው የተያዘው ይገለጽልን የሚሉ አሉ። በተመሳሳይ በሌላው የትምህርት አይነትም በቃ እኛን የማይገልጽ ዝቅተኛ ውጤት ነው ተመዝግቦ የመጣው፣ ስለዚህ ይሄ እንዲታይልን እንፈልጋለን የሚሉ በጣም በርካታ ተማሪዎች ናቸው። ስለዚህ ይሄ ሁላ አጠቃላይ ሳይታይ ሳይታወቅ አስቀድሞ የተለየ ሆን ብሎ አንድን ክልል ለመጉዳት ሆን ብሎ አንድ ክልል በተለየ መጥፎ ስል ውስጥ እንዲገባ ማድረግ ነውር ነው፣ ኢሞራላዊ ነው፣ ተገቢ አይደለም እንላለን። ስለዚህ እንደዚህ አስተያየት ተሰጥቶ ከሆነ መታረም አለበት። ክልሉ ውስጥ ለፈተና ከተቀመጡ ተማሪዎች ያስመዘገቡትን ውጤት በሚመለከት አሁን በግል ደረጃ ካልሆነ በስተቀር አጠቃላይ አሰባስበን አደራጅተን መተንተን አልቻለም፣ መረጃው አልመጣለንም። አሁን እያንዳንዱ ተማሪ ብቻ ነው የሚያውቀው። 93,000 ፈተና ለመቀመጥ ተመዘገቡ። ከዚያ ውስጥ ወደ 92,000 የሚደርሰው ተቀምጧል ለፈተና፣ ሌሎች በተለያየ ምክንያት አልተቀመጡም። እዚህ ውስጥ ምን ያክሉ ነው ለምሳሌ 350 በታች ያመጣ? ምን ያክሉ ነው ከ350 በላይ ያመጣ? ምን ያክሉ ነው 400 በላይ ያመጣ? ምን ያክሉ ነው 500 በላይ ያመጣ የሚለውን መተንተን አልቻልንም፣ መረጃው ስላልደረሰ። ምናልባት አሁን የአፕቲቲዩድ መስተካከል ስላለበት እንደገና ደግሞ የሁለት የትምህርት አይነቶች መጣራት አለባቸው ተብለው የተያዙት ማጣራቱ ተጠናቆ ሲገለጽ ድረስ ሊሆን ይችላል። መረጃው አልደረሰን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። በቀጣዩ ዘገባ የፈተናዎች ኤጀንሲ በየጊዜው የሚያጋጥሙትን ስህተቶች እያረመ አለመምጣቱ በያዝነው ዓመት ለተከሰተው የውጤት አሰጣጥ ችግር ምክንያት ነው ሲሉ በደሴ ከተማ የሚኖሩ አስተያየት ሰጪ ገልጸዋል። የ12ኛ ክፍል መልቀቂያ ብሔራዊ ፈተና የወሰዱ ተማሪዎች በውጤታቸው ቅሬታቸውን እየገለጹ መሆኑን አክሎ መስፍን አራጌ ከደሴ ተከታዩን ዘገባ አስተላልፏል።
በዘንድሮው የ12ኛ ክፍል ሀገር አቀፍ ብሔራዊ ፈተና የተሻለ ውጤት ያመጣሉ ተብለው ከሚጠበቁት ተማሪዎች አንዷ ነበረች ሄርሜላ አለሙ። በደሴው መምህር አካለ ወልድ ከፍተኛ ትምህርት መሰናዶ ሁለተኛ ደረጃ ትምህርት ቤት ፈተናዋን የወሰደችው ሄርሜላ በቅርቡ ይፋ የሆነው ውጤት ግን ጥሩ ዜና አላሰማትም። እሷን ለስሜት መረበሽ፣ ወላጆቿን ለድንጋጤ ዳርጓል።
ስጠብቅ የነበረው ሜዲሲን ወይ ያገኛለሁ፣ ከዛ ካልሆነ ደግሞ ወደ ኢንጂነሪንግ ይገባሉ እያልኩ ነበር የጠበቅኩት። አሁን ሲመጣ የወረደ ውጤት ነው። ሲቀጥል ደግሞ አፕቲቲዩድ እንግሊዝኛ በጣም የምጠብቃቸው ውጤቶች ነበሩ፣ ቀለኝ የሰራኋቸው ነበሩ። ነገር ግን ሲመጡ ከ50 በታች ነበሩ። 34 አፕቲቲዩድ፣ እንግሊዝኛ ደግሞ 48 ነው የመጣው። አፕቲቲዩድ 80 ቤት ውስጥ ጠብቅ ነበረ፣ እንግሊዝኛ ደግሞ 60 ቤት 70 ቤት አላጣም ስል ነበር። እኔ ጥሬ ነበር፣ ስሰራውም ቀለል ያለ ነበረ። ነገር ግን ሲመጣ የወረደ ውጤት ነው። ምንም ዋጋ የለም።
ወጣቷ ያገኘችውን 342 ነጥብ እኔን የማይወክል ስትል ትገልጸዋለች። በአገር አቀፍ ደረጃ የአፕቲቲዩድ ፈተና ውጤት ችግር እንዳለበት ይፋ መሆኑን ተከትሎ ውጤቷ እንደሚሻሻል እርግጠኛ ብትሆንም ሌሎችም ፈተናዎች ተመሳሳይ የአስተራረም ችግር አለባቸው ባይናት።
ያው ወደ ማለፍ ውስጥ ሊያስገባኝ ይችላል። ነገር ግን የምፈልገውን ፊልድና የምፈልግ የጣርኩበት ውጤት አላገኝበት። አሁን የምሰጠው አስተያየት እንዲታይም ተመልሶ ግን ተስተካከል አልተስተካከል ዋጋ የለም።
በተገኘው ውጤት ወጣቷ ብቻ ሳይሆን በመምህርነት ሙያ የሚተዳደሩት ወላጅ አባቷ አለሙ ባየም ቅሬታ አላቸው።
መምህር ነኝ፣ የሂሳብ መምህር። እንደ መምህር ከታተላታለሁ ልጄን። ይህን አይነት ውጤት ይመጣል ብዬ አልጠበቅኩም። እንደ ፈጽሞ በሂሳቡና በአፕቲቲዩዱ በተለይ በጣም የገረመኝ ውጤቱ አይደለም። በእርግጥ ወዲያው እኔም ደንግጫለሁ። ዋናው ቁም ነገሩ ግን እኔ ልል የምችለው ፈተና ስለሆነ ሲሪየስሊ ቢታረም ደስ ይለኛል። ሳይኮሎጂካሊ ልጆች እንዳይጎዱ ህይወት ነውና።
የመምህር አካለ ወልድ ከፍተኛ ትምህርት መሰናዶ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፍቅር አበበ በበኩላቸው ትምህርት ቤታቸው ባለፉት ዓመታት የተሻለ ውጤት የማስመዝገብ ታሪክ እንዳለው ያወሳሉ። ዘንድሮ ግን ያን ታሪክ መድገም አልተቻለም። ይህ ደግሞ ከተማሪዎች ብቃት ማነስና ከትምህርት አሰጣጥ ችግር ጋር የተያያዘ እንዳልሆነ ያምናሉ።
አሁን በትምህርት ቤታችን ደረጃ እስከዛሬ የነበረው ውጤት ከፍተኛ ውጤት ነው የሚመዘገበው። እንደ ትምህርት ቤታችን ከ600 በላይ የሚመዘገብበት ሁኔታ አለ። አጠቃላይ የማለፋቸው ምጣኔ ከ90% እና በላይ ነው በተከታታይ ዓመት የሚመዘገበው። በአሁኑ ዓመት ስናይ ያው እንግዲህ ከተሳሳተው ውጤት አኳያ ሲታይ ሌሎችም አሁን ብዙ ነገሮች ናቸው የሚቀርቡት። አፕቲቲዩድ ጋር ብቻ የተያያዘ አይደለም፣ ሌሎች ሰብጀክቶችም ጋር እንዲሁ ቅሬታዎች እየቀረቡ አሁን ወላጆች የምታያቸው እዚህ ግቢ ውስጥ አሁን መጥተው ስናስተናግድ ነበረ። ችግሩን በኢሜይል እየላክን ለኤጀንሲው ማለት ነው። እና ውጤቱ እንደ ትምህርት ቤታችን ስናይ ወረድ ያለ ውጤት ነው የተመዘገበው።
እንደ ርዕሰ መምህሩ ዘንድሮ ፈተና ከወሰዱት 630 ተማሪዎች ውስጥ ከ480 የሚልቁትን ውጤት ለማደራጀት መሞከሩን ጠቁመው እስካሁን ባለው 350 እና ከዚያ በላይ ውጤት ያስመዘገቡት 65% ብቻ ናቸው ብለዋል። ርዕሰ መምህሩ በተለይ በፈተናዎች ኤጀንሲ በኩል የሚስተዋሉ ተደጋጋሚ ስህተቶች አለመታረማቸውና ተጠያቂነት አለመስፈኑ ለዚህ ችግር መከሰት ምክንያት እንደሆነ ይናገራሉ።
ፈተናዎች ድርጅት ላይ ያለው ነገር ትንሽ በየአመቱ አሳሳቢ እየሆነ እየመጣ ያለበት ሁኔታ አለ። በየአመቱ የተለያዩ ችግሮች ይፈጠራሉ። የተለያዩ ችግሮች፣ ትልልቅ ችግሮች፣ በጣም የማይጠበቅ ነገር በሀገር ደረጃ ማኔጅመንት ተስተካክሎ ሊፈታ እንደማይችል አይገባኝም። ከዚህ በፊት እንግዲህ ታስታውሳለህ፣ ፈተና ተሰረቀ ተብሎ የነበረው በሀገር ኢኮኖሚ ላይ፣ በወላጆች፣ በተማሪዎች፣ በትምህርት ቤቶች ላይ ተፈጥሮ የነበረውን ጫና ያው እናስታውሳለን። ፈተናው በደንብ ማኔጅ መሆን ስላልቻለ ነው በቀላሉ አሁን ፈተና ቡክሌት አስተሻሸግ፣ ትራንስፖርት ላይ የሚፈጠሩ ችግሮች መሆን የማይገባው ነገር ይፈጠራል። አሁንም እንደገና ይህን ማረም ትልቅ ስራ ነው።
በሀገር አቀፍ ደረጃ የተፈጠረን ችግር የብሔር ገጽታ በማላበስና የፖለቲካ ሽፋን በመስጠት ነገሩን ወደ ሌላ አቅጣጫ እንዲያመራ ማድረግም ተገቢ አይደለም ይላሉ። ወላጆች በሰከነ መንፈስ ልጆቻቸውን ከስሜት ስብራት የመጠገን፣ የሚመለከተው የትምህርት አካልም ተደጋጋሚ ስህተቱን በዘላቂነት የሚፈታበት አቅጣጫ ማስቀመጥ ይገባቸዋል። እንዳስተያየት ሰጪዎቹ
በትምህርት ቤት የፈተና ስራ በጣም ከባድ ነው፣ ማኔጅመንቱ ማለት ነው። በጥንቃቄ የምትሰራው ነገር ነው። ምክንያቱም ትንሽ ነገር ከሳት ሌላ ቀውስ ነው የሚፈጥረው። ስለዚህ ይሄንን ማድረግ ነበረባቸው ግን አልቻሉም። ተደጋጋሚ ችግር ነው የሚፈጠረው ኤጀንሲው። ስለዚህ ሌላ አሰራር ስርዓት መዘርጋት አለበት። በቃ ያልሰራ ሰውም ካለ መፈተሽ መቻል አለበት እንጂ ሁልጊዜ በየአመቱ በተለያዩ ችግሮች መልካቸውን እየቀያየሩ መቀጠል አለብን የሚል ግምት የለኝም።
ለፈተና ድርጅቶች የምናገረው በተለይ ለሴቶች ከውጤታችን ውጭ ምንም አይነት መብላ የለንም። ሰውን አሁንም እንደገና በህይወታችን ላይ እንደቀለደው እንዲያስተካክልልኝ ይፈልጋሉ። ሌላ ነገር ማለት ይፈልጋል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በተከታዩ ዘገባ ወደ አዋሳ ነው የምንሻገረው። በአዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የእጀቶ መሪዎች በሚል የሚጠሩ ግለሰቦች እያንዳንዳቸው በ50,000 ብር ዋስ እንዲለቀቁ ፍርድ ቤት ውሳኔ አስተላልፈዋል። ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ጉዳዩን የሚያየው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት አልተቀበለውም። ይሁንና ፖሊስ ይግባኝ ማለት እንደሚችል ግን ገልጦ ችሎቱ ለነሐሴ 14 2011 ዓ.ም ቀጠሮ ሰጥቷል። የሲዳማ ዞን ምክር ቤት በጠራው አስቸኳይ ጉባኤ በዞኑ ተከስቶ ከነበረው የጸጥታ ችግር ጋር በተያያዘ ከስልጣን በታገዱት የዞኑ አስተዳዳሪ ቃሬ ጫውቻ ምትክ የተሾሙትን የአቶ ደስታ ሌንዳሞን ሹመት አጽድቋል። ምክር ቤቱ በሕግ የበላይነት፣ በጸጥታ፣ በወቅታዊ ሁኔታዎችና በውሳኔ ሕዝብ አፈጻጸም ሂደት ዙሪያ መምከሩንም አፈጉባኤው ለአሜሪካ ድምፅ በሰጡት ቃል ገልጠዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
የአዋሳ ከተማ ከፍተኛ ፍርድ ቤት ዛሬ ባስቻለው ችሎት ለመርማሪ ፖሊስ የተሰጠው ጊዜ በቂ መሆኑን በመግለጽ በተመሳሳይ ጉዳይ ላይ የተጠየቀውን የ14 ቀናት ቀጠሮ ውድቅ አድርጓል። ፖሊስ ግን ተጨማሪ ቀጠሮ የጠየቀባቸው ቀሩኝ ያሏቸው ስራዎች የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማስመጣትና የተጻፉ ደብዳቤዎችን መልሶ ማሰባሰብ ናቸው። የተጠርጣሪዎች ጠበቆቻቸው በሶስት ዙር ለምርመራ የተሰጠው ቀን በቂ ነው፣ ፖሊስ ሰብስቤ አላጠናቀቅኩም ያላቸው ቀሪ ማስረጃዎች ከተጠርጣሪዎች ቁጥጥር ውጭ ያሉ በመንግስትና በተቋማት ዘንድ የሚገኙ ስለሆኑ የዋስትና መብታቸው ተከብሮላቸው በውጭ ሆነው እንዲከታተሉ ስል ፍርድ ቤቱን ጠይቋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመ የሰው ሕይወት ያልበረከተበት መሆኑን ቀስ ታስረው ሚርግ በተጨማሪም የተጠረጠሩባቸው ወንጀሎች ህገ መንግስታዊ ስርዓት በኃይል መናድና ሌሎችም እስከ 25 ዓመትና በሞት የሚያስቀጡ ወንጀሎች ስለሆኑ በወንጀል ህግ መሰረት የዋስትና መብት አያሰጣቸውም በማለት ተከራክሯል። ጠበቆች ደግሞ መርማሪ ፖሊስ እያቀረበ ያለው መከራከሪያ የተከሰሱ ግለሰቦች ችን እንጂ በወንጀል የተጠረጠሩ ደንበኞቻችንን የማይመለከት ነው ብሏል። ግራና ቀኝ ተመለከተው ፍርድ ቤቱ ምርመራ የተደረገባቸው የሚገኙት እሱንም ጨምሮ በታሪኩ ለማመዝገብ ውስጥ ተካተቱ 9 ተጠርጣሪዎች እያንዳንዳቸው በ50,000 ብር ዋስ እንዲለቀቁ ወስኗል። ውሳኔውን የማይቀበል ከሆነ መርማሪ ፖሊስ ይግባኝ ማለት እንደሚችል ገልጦ ሊመሰረትባቸው ለሚችል ክስም ነሐሴ 14 2011 ዓ.ም ቀጠሮ ቆርጧል። በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብጦች ውስጥ ህገ መንግስታዊ ስርዓትን በኃይል ለመናድ ማሰር፣ ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። በተያያዘ ዜና የዞኑ አስተዳዳሪ የነበሩት አቶ ቃሬ ጫውቻ በሐምሌ 11 2011 ዓ.ም በሐዋሳ ከተማና በሲዳማ ዞን ተከስቶ ለብዙሃን ህይወት መጥፋትና ለንብረት ማውደም ምክንያት ሆኗል ከተባለው የጸጥታ መታወቅ ጋር በተያያዘ ከስልጣን መታገላቸውን ተከትሎ አዲስ የዞን አስተዳዳሪ ተሹሟል። የሲዳማ ዞን ምክር ቤት አፈ ጉባኤ አቶ ሰለሞን ላሌ እንዳሉት ምክር ቤቱ ክልሉም ሆነ የዞኑ ገዢ ፓርቲ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ለዞኑ ዋና አስተዳዳሪነት ያቀረበውን አቶ ደስታ ሌዳሞ ሹመት በሙሉ ድምፅ አጽድቋል። አዲሱ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ በሰላማ ህዝብ እንደራሴዎች ፊት ቀርበው ቃለ መሐላ ፈጽመዋል።
የክልሉ ገዢ ፓርቲ አቶ ደስታ ሌዳሞን የዞኑ አስተዳዳሪ እንዲሆን እንዳጨን ለምክር ቤቱ አቅርቧል። ለምክር ቤቱ ባቀረበበት ጊዜ ምክር ቤቱ ህገ ደንቡ በሚለው መሰረት አይቶ ያው በሙሉ ድምጽ ቀጥሎ የዞኑን እንዲያስተዳድር መስማማቱን ገልጾ አጽድቋል።
ከዚህ ጎን ለጎን የሲዳማ ክልልነት ጥያቄ ውሳኔ ህዝብ አፈጻጸም በምርጫ ቦርድ በተቀመጠው አቅጣጫና ጊዜ እንዲጠናቀቅ የሚመለከታቸው የመንግስት ስራ ኃላፊዎች የክልሉና የዞኑ ምክር ቤት በቅንጅት እንደሚሰሩ መክሯል ያሉት አፈ ጉባኤው ምክር ቤቱ በወቅታዊ የጸጥታና ህገ መንግስታዊ ስርዓት በማስከበር ዙሪያ መወያየታቸውን ተናግሯል።
የጸጥታ ኃይል ብቻ ጸጥታን አይጠብቅም። ስለዚህ ጸጥታው ባለቤት ህዝብ መሆናል። ስለዚህ እኛ ራሳችን መጠበቅ አለብን። ለህዝቡ ለህዝቡም አወርነስ መፍጠር አለብን በሚል ነው የተወያየው። ቀደም ሲል የተከስተው ሁኔታ ያው በተለይ ከንብረት ጋር ተያይዞ እንዲሁ ንብረት ብቻ አይደለም ዋናው ንብረት ይተካል ነፍስ ጠፍቷል። ነፍስ በመጥፋቱ ምክንያት ያው ሀዘኑን ገልጿል። ቤተሰቡን መደገፍ እንዳለበት ንብረት የጠፋበትንም አካል ንብረቱን በተቻለ መጠን በማዋጣት በመጠየቅ ሀዘን ላይ ያለውንም በመጠየቅ ንብረቱ የጠፋበትንም ደግሞ የመተካት ስራ አይዟችሁ እኛ ከጎናችሁ አለን የሚለውንም ስራ መስራት አለብን ብሎ ነው እንደ ምክር ቤት ወሰነው።
የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በክልሉና በሐዋሳ ከተማ አለ ያለውን ስርዓት አልበኝነትና ከጸጥታ መታወክ ጋር ተያይዞ የሲዳማ ዞንና የሐዋሳ ከተማ አስተዳደር እንዲሁም የሀዲያ ዞን የፊት አመራሮችን ከስልጣን ማገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘርዲዮስን አመስግነን በተከታዩ ዘገባ ደግሞ ወደ ወሎ እንመለስ። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ አካባቢ ለመንግስት ሰራተኞች የቤት መስሪያ የተሰጠው ቦታ ለኛ ይገባል በሚሉ ወጣቶችና በጸጥታ ኃይሉ መካከል በተፈጠረ ግጭት የሞትና የአካል ጉዳት ደርሷል ይለናል። የሞትና የቆሰሉትን ሰዎች ቁጥር ከገለልተኛ ወገን ለማጣራት ጥረት እየተደረገ መሆኑን ጠቅሶ መስፍን አራጌ ተከታዩን አድርሶናል።
በከተማዋ 02 ቀበሌ በተለምዶ አበጋር ሜዳ የሚባለው ቦታ ነው የግጭቱ መንስኤ። በስልክ አስተያየቱን የሰጠን የአካባቢው ወጣት እንደሚለው ወጣቶች ይሄን ቦታ ለማልማት ቀደም ሲል ጥያቄ አቅርበው ነበር። እንደ አስተያየት ሰጪው ወጣቶቹ የሚፈልጉትን ቦታ የወረዳ አስተዳደሩ ለመምህራን ቤት መስሪያ ለማዋል ቦታ ሸንሻኞችን ወደ ስፍራው በመላኩ ግጭቱ ተቀስቅሷል።
ከትናንት ወደ እዚህ መስተዳድሩ ከመዘጋጃ ጋር ሆኖ የሆነ ቦታ መንመራለን ብሎ ነበር። ወጣቱ የቦታ የሰጠኝ ጥያቄ አቅርቦ ነበር። የቀበሌው ነዋሪ ወጣት ማለት ነው። መንግስት ደግሞ አሁን አይደለም እዚህ ቦታ ማግኘት የምትችሉት፣ እኛ ደግሞ መንግስታችን የሚያመጣው መመሪያ ጋር ተግባራዊ እንዲሆንልን በአቅራቢያችን በሚገኙ የቀበሌው ነዋሪ ከመሆናችን አንጻር ቅድሚያ ተጠቃሚ መሆን አለብን በሚል ጥያቄ ምክንያት አስተዳደሩ ባዘጋጀው የፖሊስ ኃይል ትናንትና በተፈጠረው ግብግብ የሰው ህይወት ጠፍቷል፣ የሰው አካል ጎሏል።
የአምባሰል ወረዳ ፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር መኮንን ሹሙ በበኩላቸው ስለ ጉዳዩ ይህን ይላል።
ለቤቶች ማህበር ቦታ ለመሸንሸን ባለሙያዎች ጋር ቦታ ሄደን ያው የአካባቢ ለእኛ ነው መሰጠት ያለበት ለሌላ ሰው ሊሰጥብን አይገባም የሚል ወጣቱ ተሰባስቦ ቀደም ሲል ጥያቄ ያቀርብበት ነበረ። ለወጣቱ ደግሞ የወረዳው መስተዳድር የሚሰጠው ምላሽ እንዲሁ ዝም ብሎ በደቦ የሚጠየቅ ጥያቄ ምላሹ ከባድ ነው የሚሆነው። ምላሹን ለመስጠት በማህበር ተደራጁ፣ በማህበር ከተደራጃችሁ በኋላ እንደ ማንኛውም ዜጋ ታገኛላችሁ የሚል ምላሽ ሲሰጥ እንዳይመራብን እዚሁ ላይ እንሞታለን እንጋደላለን የሚል ሀሳብ ነበራቸው። በርካታ ጊዜ የጸጥታ ኃይል ማወያየቷቸዋል፣ አመራሩ ማወያየቷቸው።
አስተያየቱን ለአሜሪካ ድምጽ ሬዲዮ በስልክ የገለጸው ወጣት ግን ጥያቄያቸው ዴሞክራሲያዊ እንደነበር ነው የሚናገረው።
በዲሞክራሲያዊ መልኩ ተደራጅ ተባለ፣ ተደራጅተን አስገባን። ማህበራት ዝርዝራችን በቡድን ሆኖ ገባ። አሁን ያንን ፋይሉን ከስር በመክተት ሌላውን የካቢኔ አባላቶች ቅድሚያ ለመስጠት መምህራኖች የደሞዝ ጥያቄ ባነሱበት ሰዓት የመምህራኖችን የደሞዝ ጥያቄ መልስ ለመስጠት በቀበሌው መሬት ተመሳጥሮ ጉዳዩን የወጣቱን ጥያቄ ከስር ፋይሉን ስር አድርጎ የእነሱን ጥያቄ በዚች በቦታ ለመመለስ ስለፈለገ ወጣት ደግሞ መብት ይጠበቅ የሚለውን ጥያቄ በማንሳት ከክልል ድረስ እንደርሳለን በማለት አሁን ምን ታመጣላ ላችሁ ከፈለጋችሁ በፌዴራል ፖሊስ ማስጨፈጨፋችኋለን ወንቱን አስተዳደሩ የፈለጉ መስዋዕትን ከፍላለህ አለ ማጣ።
ስማቸው እንዲጠቀስ ያልፈለጉ የመንግስት አካል ወጣቶቹ በህጋዊ መንገድ መደራጀታቸውን አምነው ችግሩ እኛ የፈለግነውን ቦታ በፈለግነው ጊዜ ማግኘት አለብን የሚል አቋም መያዛቸው ነው ብለዋል። እንደ ወጣቱ ትናንት 3 ሰዓት ገደማ በተፈጠረው አለመረጋጋት የተወሰኑ ወጣቶች በቁጥጥር ስር ይውላሉ። ይህን ተከትሎ የታሰሩት ይፈቱ፣ ጥያቄያችን ምላሽ ያገኝ ብለው በመውጣታቸው በጥይት ተደብድበዋል ሲል ይገልጻል።
ጠዋት 3 ሰዓት ላይ ግጭቱ ተፈጠረ። የተወሰኑ ልጆች አፍሷ መጥቶ አሰሩ። ሲያስሩ ጓደኞቻችን ይፈቱ ብለው 9 ሰዓት አካባቢ ላይ ሰልፍ አድርገው ሲመጡ ጓደኞቻችን ይፈቱ፣ ድምጻችን ይሰማ፣ መብታችን ይጠበቅ በሚል መፈክር ይዘው ፖሊስ በራፍ ላይ ወጣቶችን በጥይት ተረፈረፈች።
ቀጥታ ፖሊስ የጥይት ተኩስ ጀመረ። የጥይት ተኩስ ሲጀምርባቸው እነሱ በርግዘው ሄዱ። ከዛ በኋላ ወደ ላይ ነበር መጀመሪያ አካባቢ ተኩስ። ከዛ በኋላ እዛ አካባቢ ያሉትን የእኛን ወንድሞች የእኛን እህቶች ጨረሷቸው። በቀጥታ አግድም መሬት ለመሬት ተኩስ። አሁን አንደኛ ጎስሊ ነው የሞተ ዛሬ ከበርኩ። ምንም ላይ የለለበት የጥያቄውም አገር አይደለም። ብዙ ግን የተመካ ወጣት አለ። አሁን እነዛ ልጆች የመተውን ፖሊስ ያውቃሉ። ብዙዎች ዛሬም ሆነም አልሆነም ግን በተጨራሽም ሰውም ሊገደል አይችልም ነው ይኔ።
ዋና ኢንስፔክተር መኮንን በበኩላቸው ወጣቶቹ ወደ አካባቢው የሄዱ ባለሙያዎችን አባረዋል፣ ጸጥታ ኃይሉም ስራውን በአግባቡ እንዳይሰራ አውከዋል ሲሉ ይገልጻሉ። ማዘጋጃ ቤቱ ያስቀመጠውን የወሰን ድንጋይ እየነቀሉ በስፍራው ከብቶች አሰማርተው እንዲወጡ ሲጠየቁ እምቢ ያሉ ግለሰቦችን በቁጥጥር ስር አውለው ወደ ጣቢያ መመለሳቸውን ጠቅሰዋል።
በዋነኝነት ደግሞ ያስተባብር የነበረው የቀበሌው የወጣት አስተባባሪ ተብሎ በካቢኔ ደረጃ የተቀመጠው የቀበሌው ማለት ነው። እሱ ደግሞ ያንን ቦታ ለወጣቱ ለኳስ ሜዳ ይሰጥ የሚል ደግሞ ሌላ አጀንዳ ያለው ሰው ስለነበረ እሱም ደግሞ ኳስ ሜዳውን ለምን ደፈራችሁብኝ በሚል ቀጥ ብሎ እዛ ረብሻ ለማስነሳት ሲመጣ እሱንም በቁጥጥር አውለን ነበር። ከዛ በኋላ ከኋላ ያለው ወጣት ከቦታው ልቀቁልን፣ የታሰሩትን ሰዎች ልቀቁልን ነው የመጀመሪያው። ከቦታው ለቀቅንኛ በኋላ ኃይል አደራጅተው ቁጥራቸውን ጨምረው ጣቢያ ላይ የታሰሩትን እስረኞች ልቀቁ በሚል መጡ። መጨረሻ ላይ በሩ ጠባብ ነው፣ ገቡ። ምንም ልንቋቋም አልቻልንም በመገፋፋት። ከጀርባችን በከፍተኛ ደረጃ ድንጋይ ይወረወራል። ከዛ ተጠግተን የራሳችንን ቢሮ ግድግዳ መከታ ያዝ። ከዛ ቀጥሎ እንደገና ደግሞ በዙሪያችን ከኛ የጸጥታ ኃይል ውጪ የሆነ የሽጉጥ ተኩስ ይሰማል። በዛ መጨረሻ ላይ የነገር እየከፋ ከሄደና ወደ እስር ቤት ከገቡ የእኛን ፖሊሶች ደግሞ ተቆጣጥረው መሳሪያ ከነጠቁ ለሕይወትም ለንብረትም አደጋ ስለነበረ ያለን አማራጭ ምንድን ነው? ራሳችንን እና ግቢውን የመከላከል ስራ ለመስራት ወደ ሰማይ ጥይት የመጠቁ።
በዕለቱ በተፈጠረው ግጭት ሰዎች ሞተዋል፣ ሰዎች ቆስለዋል። ልዩነቱ ቁጥሩ ላይ ነው። አንዳንድ ወጣቶች የሟቾቹን ቁጥር ከ4-6 ያደርሱታል፣ የቆሰሉትም 15 ይሆናሉ ይላሉ። ፖሊስ ግን የሟቾቹ ቁጥር 3፣ ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና የተላኩት 5፣ ቀላል ጉዳት ደርሶባቸው ከመጠነኛ ሕክምና በኋላ ወደ ቤታቸው የተመለሱት 2 እንደሆኑ ያስረዳል። የሟቾቹ አስከሬን ከፖሊስ ጣቢያው ቅጥር ግቢ ውጭ መገኘቱን ያመለከቱት ዋና ኢንስፔክተር በምን አኳኋን እንደተገደሉ ከሕዝብ ጋር በመተባበር ምርመራ ይካሄዳል ብለዋል። በሌላ በኩል አሁንም ድረስ የታሰሩ ወጣቶች መኖራቸውንና ከቤተሰቦቻቸው ጋር እንዳይገናኙ መደረጋቸውን የሚገልጹ አሉ። የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር የሽወርቅ ላቀው አሁን በአካባቢው አንጻራዊ ሰላም መስፈኑን ገልጸው ህብረተሰቡ ከፖሊስ ጎን እንዲቆም ጥሪ አስተላልፈዋል።
ከማህበራዊ ድረገጽ አንጻር የተዛቡ አስተሳሰቦች ወይም የተዛቡ መልእክቶች ቢኖሩም ህዝቡ መደናገጥ የለበትም። ከፖሊስ እና ከጸጥታ ኃይሉ ጎን በመሆን አስፈላጊውን ድጋፍና ትብብር እንዲያደርግልን ያው ጥሪያችንን እናስተላልፋለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍራን ራጌ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና በአሀዱ ራዲዮ ኤፍኤም 94.3 እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት የሚዘልቀውን ዝግጅታችን ነው። አስተናጋጆች አሉላ ከበደና
ቆንጂት ታየንን። ሁለተኛውን አጋማሽ እንጀምራለን ዝግጅቶቻችንን። ለጥያቄዎ መልስ
ለጥያቄው መልስ ሰሞኑን ስናስተዋውቅ በነበረው የፈጠራ ወሬ ወይም በእንግሊዝኛው ፌክ ኒውስ በመባል በሚታወቀውና አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳች የሐሰት ዜና ላይ ያተኩራል። የአድማጮችን ጥያቄዎች ተቀብለው መልስ የሚሰጡን እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው እንሆ።
አቶ ዳኛቸው ተሾመ፣ በቅድሚያ ፌክ ኒውስ ወይም የፈጠራ ወሬና ተጓዳኝ ጉዳዮች ላይ የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ አመሰግናለሁ። በአድማጮቼ ስም ሰሞኑን በግል የሚሰሩ የአይቲ ባለሙያ እያልን ስናስተዋውቆት ነበር። እስቲ እርስዎ ራስዎን ከአድማጮች ያስተዋውቁልን በቅድሚያ።
እሺ፣ በመጀመሪያ ወይዘሮ ትዝታ ስለዚህ እድል በጣም አመሰግናለሁኝ። እኔ ዳኛቸው ተሾመ እባላለሁ። በሎስ አንጀለስ ካሊፎርኒያ ነው የምኖረው። በትምህርት የላለፉት 30 አመታት ኮምፒውተር ሳይንስ ፊልድ ውስጥ ነው የሰራሁት። ዴታቤዝ ዲዛይን እና አርክቴክቸር ውስጥ ነው የሰራሁት እና ከዛም እንግዲህ ከድረ ምረቃ በኋላ ቮይስ ሪኮግኒሽን በሚል ፊልድ ውስጥ ነው ማስተርስ ቲሲስን የሰራሁት እና ቴክኖሎጂ ላይ በጣም የነቃ ተሳትፎ አደርጋለሁ ማለት እችላለሁ። ከዛ በተረፈ ግን ራሴን ማቅረብ ፈልገው እንደ ኢትዮጵያዊ ለመብት ለማንኛውም ሰዋዊ መብት እንደሚታገል አንድ ግለሰብ አድርጌ ነው ራሴን ህይወቴን ዴዲኬት አድርጌያለሁ ብዬ ማስበው።
እሺ፣ አቶ ዳኛቸው አመሰግናለሁ። እንግዲህ ወደ አድማጮቻችን ጥያቄ እንሄዳለን። በርካታ አድማጮች ናቸው ጥያቄዎቻቸውን የላኩልን። እነዚህን ይመልሱልንና እርሶ እንደነገሩን እውነትን ፍለጋ ወይንም ለአሉባልታ እልባት ለመስጠት ስለወሰዱት አንድ እርምጃና ውጤቱ እንወያያለን። በመጨረሻም ቀላል ቢመስልም ከኢንተርኔት ቴክኖሎጂ ጋር እንግዲህ እየከበደ ስለመጣው የእውነት መጥፋት ከፈጠራ ወሬ እውነት እንዴት ይለያል የሚለውን ለአድማጮች ይገልጹልንና እናጠቃልላለን። ጥያቄን የማስቀድመው አቶ ሳተና አሊ ከአዲስ አበባ በላኩልን ነው። የመንደርደሪያ ጥያቄ ነው ያቀረቡት። ፌክ ኒውስ ወይንም የፈጠራ ወሬ የሚለው ምንድን ነው? እንዴትስ ተጀመረ የሚለውን ስለዚህ ጉዳይ መንደርደሪያን ይሆነናል ብዬ ነው።
በመጀመሪያ ፌክ ኒውስን እንግዲህ ያው ከዲክሽነሪ ትንተናው ዴፊኒሽን ብንሄድ የኮሊንስ ዲክሽነሪ ምን ብሎ ይገልጸዋል? በመደበኛ ዜና ሽፋን ሆኖ ሆን ተብሎ የሚሰራጭ እጅግ የተጋነነ የፈጠራ ታሪኮችንና የሐሰት ወሬዎችን ያዘለ መረጃ ነው ይላል። እና የሐሰት ዜና ስርጭት ደግሞ ሂደቱ በሁለት ከፍለን ልናየው እንችላለን። አንደኛ ታማኝነት ያላቸውን የዜና ምንጮችን ማጣጣል፣ ከዛ በኋላ አማራጭ እውነትን ይዞ መቅረብ ኦልተርናቲቭ ትሩዝ እንደሚባለው እና ይህንን በመጀመሪያ በደንብ አድርጎ ለመግለጽ የሚችለው በ2017 በፈረንጆች ጀንዋሪ ላይ ፕሬዚዳንት ትራምፕ ሲመረጡ እዚህ ሀገር አሜሪካን ሀገር ሲመረጡ መጀመሪያ አንድ ፕሬስ ኮንፈረንስ ላይ ምን አደረጉ? የሲኤንኤን እና የኒውዮርክ ታይምስን ጋዜጠኞች እናንተ የውሸት የሐሰተኛ ጋዜጠኞች ናችሁ ፌክ ኒውስ ብለው ጣታቸውን እየጠነቆሩ አጣጣሏቸው። እሳቸው ያገኙትን ታማኝነት ተጠቅመው ያንን ካጣጣሉ በኋላ ራሳቸውን እንደ አማራጭ እውነት የሚያቀርቡ ሆኖ ራሳቸውን አቀረቡ ማለት ነው፣ ኦልተርናቲቭ ትሩዝ የሚባለውን። ከዛ በኋላ እሳቸው የሚሉት ይሰማል። ሌሎቹ እነኚህ ለዘመናት ለመቶ ዓመት አንዳንዶቹ የታወቁ ታማኝነት ያላቸውን የሚዲያ ተቋማትን አጣጣሉ እና ፌክ ኒውስ እንደዚህ ነው የሚወለደው የሚጀመረው። ፌክ ኒውስ የሐሰት ወሬ በአራት ይገለጣል። አንደኛ የፈጠራ ወሬ ፈረንጆች ሆክስ የሚሉት እንዲሁ ለማሳቅ ለማስደንገጥ ክሊክ አድርገው ጠቁመው ወደ እነሱ
በኢንተርኔት ላይ ማለት ነው።
አዎ፣ እንደዛ እንደሄዱ ለማድረግ ለንግድ የሚሰራ ነገር ሊሆን ይችላል። ለቀልድ
ገንዘብ ለመስራት ገንዘብ።
አዎ፣ እንደዛ ሊሆን ይችላል። እዚህ አሁን በዩቱብ እና በፌስቡክ ምናምን ላይ ክሊክ ሲደረግ እና ብዙ ሰው ወደዛ ሲጎርፍ ገንዘብ ያገኛሉ። ለዛ የሚሰራ ነገር አለ።
ያልሆነ ሆነ ወይንም ደግሞ ትንሽ ወሬ ተይዞ የሰዎችን ስሜት በሚስብ መልኩ እየተጋነነ ይነገራል ማለት ነው።
እየተጋነነ ይነገራል። ብዙ ሰዎች ወደዛ ሲጎርፉ የዛ ድረገጽ ባለቤት ብዙ ገንዘብ ያገኛል ማለት ነው በአድቨርታይዝመንት። ሁለተኛው ፕሮፓጋንዳ ነው እና ማደናገሪያ ፕሮፓጋንዳ። ፕሮፓጋንዳ በብዛት አክቲቪስቶችም ይጠቀሙበታል፣ መንግስት ይጠቀምበታል፣ ሌሎችም ተቋማት ይጠቀሙበታል። የእነሱን ሀሳብ አግኒኖ ለማቅረብ እና ሰዎችን ወደ እነሱ ለመሳብ የሚጠቀሙበት ፕሮፓጋንዳ ቴክኒክ አለ። ስለ ፖለቲካ ሊሆን ይችላል፣ ወይንም ደግሞ ለምሳሌ የእንስሶችን መብት ለማስከበር የተነሱ ክፍሎች ሊሆኑ ይችላሉ። ውቅያኖሱ እንዳይበከል ለማድረግ የተነሱ ሊሆኑ ይችላሉ፣ ወይ እነሱንም ለመቃወም የሚፈልጉ ይሆናሉ። አሁን ለምሳሌ ግሎባል ዋርሚንግ የሚባል አለ። እሱን የሚቃወሙ አሉ፣ የማይቃወሙ አሉ። ሁሉም የራሱን ፕሮፓጋንዳ ሊጠቀም ይችላል። አንዳንዱ እውነትን ያዘለ ነው፣ አንዳንዱ ደግሞ የሐሰት መረጃ ላይ የተመሰረተ ፌክ ኒውስ ነው። ሶስተኛው ክፍል ደግሞ ዘለፋ ይባላል። ዘለፋ ወይንም ደግሞ ትሮሊንግ ይሉታል በእንግሊዝኛ። ትሮል የሚባለው ግለሰብ ትሮል ይባላል። እሱ በማህበራዊ ሚዲያ ላይ እየተሽከረከረ ግጭትን የሚዘራ ለምሳሌ በኢንተርኔት ላይ በፌስቡክ ላይ በትዊተር ላይ ፖስት ያደረገ ጽሁፎችን እና መረጃዎችን የሐሰት መረጃዎችን እየጣለ ሰዎችን የሚያጋጭ ኢንፍላማቶሪ ግጭት የሚፈጥሩ ነገሮችን የሚረጭ ሰዎችን የሚያረክስ እየተከታተለ የሆነ ነገር የሚዘራ ትሮል ይባላል። ዘለፋ የሚያመጣ አራተኛው ደግሞ እንደ ሽሙጥ ያለ በእንግሊዝኛ ሳታየር የሚባለው እና ሰዎችንም ሆነ ተቋማትን በተለየ አይነት በተደበቀ ግልጽ ባልሆነ መንገድ ሆኖ ግን የማሽሟጠጥ የመስደብ የመዝለፍ ነገሮች አሉና እሱኛው ሳታየር ይባላልና በእነኚህ ነው የሚገለጡት። ይሄ የአሪዞና ዩኒቨርሲቲ የህግ ክፍል ሲተነትን አይደንቲፋይንግ ኤንድ ካውንተሪንግ ፌክ ኒውስ በሚል ላይ ያቀረበው ዝርዝር ነው ስለ ፌክ ኒውስ።
መልካም አቶ ዳኛቸው። እንግዲህ አቶ ሳተናው አሊ፣ ሌሎቹም አድማጮቻችን ጉዳዩ ሀገርን የሚመለከት በመሆኑ አገር ውስጥ ስላለው የፈጠራ ወሬ ከጎሳ ጋር ተያይዞ ከማንነት ጋር ተያይዞ ስለሚነሱ ስም ማጥፋቶች በዚህም በዚያም ወገን ማለት ነው እንድንመለከት ነው የጠየቁን። እስቲ ወደ ኋላ እዛ ላይ እንመለሳለን ማርከሻው ላይ ስንደርስ። አሁን አቶ ሸዋንግዛው ከአዲስ አበባ መስመር ላይ ያሉ በስልክ ነው ያገኘናቸው። አቶ ሸዋንግዛው ይሰሙኛል? ጤና ይስጥልኝ አቶ ሸዋንግዛው።
እግዚአብሔር ይመስገን፣ ጤና ይስጥልኝ። ደህና ነኝ።
እሺ፣ ከየት ነው የሚደውሉት?
እኔ ከኢትዮጵያ አዲስ አበባ።
እሺ፣ እግዚአብሔር ይስጥልኝ። ይጠይቁ። አቶ ዳኛቸው መስመር ላይ ናቸው፣ ይሰሙዎታል።
እሺ፣ መልካም። እንግዲህ አቶ ዳኛቸው አመሰግናለሁ። በቅድሚያ ምስጋናዬን በማቅረብ ለዚህ ስለተባበራችሁኝ፣ አጠቃላይ አሁን በዚህ በ27 ዓመቱ ኢህአዴግ አገዛዝ ዘመን ኢትዮጵያ አብዛኛው የስድብ ፖለቲካ ላይ ፌክ ኒውስ ላይ ያልሆነውን ሆነ ብሎ በፈጠራ ወሬዎች ላይ ተመርኩዞ ህዝብን ለማሸበር ስራዎች ተጀምረው አሁን ስኬታቸው አገር ወደ ማጥፋት ደረጃ ላይ የደረሰበት ሁኔታ እየተስተዋለ ነው። ይበልጡን አሁን ስንመለከተው በአገሪቱ ውስጥ ሚዲያዎች ላይ ያሉ መስተዳደሮች በአንድ አፍታ የመጡ ሳይሆኑ በአንድ ጊዜ የመጡ ሳይሆኑ ለብዙ ጊዜ የልዩነት ስብከት ተሰብኮባቸው ኢትዮጵያ ውስጥ እኔ አሁን ትንሽ ከዛ በፊትም ያሉትን ደርግንም አይቼዋለሁ፣ የተለያዩ ከዚያ ደርግን ከደርግ ጀምሮ ያሉትን ነገሮች አይቻቸዋለሁ። እና አሁን ስንመለከተው የዘር ልዩነታችን ይበልጥ በሚዲያ ላይ ሾክ እየተደረገ ሰዎችም ላላስፈላጊ እርምጃ እንዲወስዱ እየገፋፉ የተለያዩ ሰዎች በፌክ ኒውስ የራሳቸውን አካውንት በመዘርጋት አገሪቱ ውስጥ ከፍተኛ ኪሳራ እንዲደርስ ከሚያደርጉት ከጦር ከፈታው ወሬ የፈታው እንደሚባለው በወሬ አገሪቱን ለማውደም የተዘጋጁ ሰዎች አሉ። እና በዚህ ረገድ መንግስት በኢትዮጵያ ውስጥ ፌክ ኒውስ የሚሰሩ ሰዎች ላይ ምን ማድረግ አለበት? ህዝቡ በራሱ ደግሞ የሚያፈርሰው አስተዋጽኦ ለመንግስት የሚያደርገው አስተዋጽኦ ምን መሆን አለበት ይላሉ በሚለው ነው ልጠይቅ የፈለኩት። ሰዎች ውስጥ ደግሞ ወደ ራሳቸው ህልና ተመልሰው ከራሳቸው ጋር ታርቀው በኢትዮጵያዊ አንድነት ላይ ሆኖ ኢትዮጵያ ወደ አንድ መስመር ሄዳ ሰዎች በፍቅርና በሰላም እንዲኖሩ ምን ማድረግ አለባቸው፣ በእነዚህ በሶስቱ መስኮች ምክር ቢያቀርቡ፣ ቮይስ ኦፍ አሜሪካ አመሰግናለሁ። እነዚህን ጥያቄዎች ነው የማቀርበው።
የጥያቄው መልስ በአድማጭ ጥያቄ ነው ለዛሬ የተገታው። ነገር ግን አቶ ዳኛቸው ተሾመ ነገ ቅዳሜ ምሽት ተመልሰው ይህንን ጥያቄና ሌሎችንም ያስተናግዳሉ። እንድታደምጡ ከአክብሮት ጋር እንጋብዛለን። አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። አሉላ፣ ያንተ ዝግጅት ነው የሚቀጥለው። ትናንት በሰዓት ጥበት ለዛሬ የያዝነው ነው። ባጭሩ ገለጽ አድርገን አጓጉተን ነው ያለፍነው ያሳድር ነው። መስመሩን ላንተ ልልቀቅለት ጀምር።
አመሰግናለሁ ቆንጅት። በቅርቡ ወደ ኢትዮጵያ ተጉዘው የሙያ ስልጠና ሰጥተው በዩናይት ስቴትስ የሚኖሩ የተመለሱ ናቸው። በዩናይት ስቴትስ የሚኖሩ ኢትዮጵያውያን የበጎ ፈቃደኞች የከፍተኛ ባለሙያዎች ቡድን ሁለት አባላት ጋር ነው የተወያየ ነው። የመጀመሪያውን ክፍል ባጭሩ ነው ይዘን ቀርበናል።
ጤና ይስጥልኝ። ስሜ ያዕቆብ አሳጥቄ ይባላል። የምኖረው ሜሪላንድ ነው።
ሞርጋን ስቴት ዩኒቨርሲቲ ቦልቲሞር ስቴት ያለ ዩኒቨርሲቲ ነው። ከ20 አመት በላይ በኤሌክትሪካል ኢንጂነሪንግ በማስተማር ሪሰርች በማድረግ በአድሚኒስትሬሽን አሶሺየት ዲፓርትመንት ቼር እስከ አሶሺየት ዲን ሰርቼ አሁን አሲስታንት ቫይስ ፕሬዚደንት ፎር ኢንተርናሽናል ሪሌሽንስ ሚል ፖዚሽን ያለኝ ሞርጋን ስቴትን ሪፕሬዘንት በማድረግ በየቦታው የኩን ስራ ሰራለሁ። እንደዚሁ በተስፋ ኦርጋናይዜሽን የቦርድ አባልና በኢንጂነሪንግ ኤዱኬሽን ኤሪያ ላይ የምሰራ ሰው ነኝ።
አመሰግናለሁኝ አሉላ። ሳምሶን ደምሴ ተፈራ እባላለሁኝ። ምኖረው በዋሽንግተን ዲሲ አካባቢ ነው። የምሰራው ለአሜሪካን መንግስት መስሪያ ቤት በኢንፎርሜሽን ቴክኖሎጂ ዲሬክተርነት ወደ 18 አመት ይጠጋኛል። እዛ በተስፋ የግብረሰናይ ድርጅት ውስጥ የቦርድ አባልና የህዝብ ግንኙነት ኃላፊ ነኝ።
አመሰግናለሁ እንግዶቼ። በተለያዩ ጊዜያት የተለያዩ ሙያዊ ስልጠናዎችን እንደሰጣችሁ የስራችሁን ዝርዝር የሚያሳዩ መረጃዎች ተመልክቻለሁ። እስኪ በቅርብ ጊዜው ስልጠናችሁ እንንደርደር። ከሐምሌ 26 እስከ 28 በነበረው ጊዜ ውስጥ በተለያዩ የሙያ ዘርፎች ስልጠና ሰጥታችሁ ተመልሳችኋል። ምንድን ነበር የስልጠናው ይዘት? ለማንስ ነው የተሰጠው? ምን ያህል ሰዎች ተሳተፉ? አቶ ሳምሶን ባጭሩ ስለ ስልጠናው ቢነግሩ ነው።
እሺ፣ ከ26 እስከ 28 ድረስ በአፍሪካ ህብረት የመክፈቻ ስብሰባ 500 በላይ ተሳታፊዎች ከ60 በላይ በውጭ የሚኖሩ ኢትዮጵያውያን ተገኝተው ተሳትፈዋል እና ይሄ የመጀመሪያው መክፈቻው ቀን ነው። ከዛ በኋላ በውጭ ጉዳይ ሚኒስቴር እና በተለያዩ መስሪያ ቤቶች የሚቀጥሉት ሁለት ቀናቶች የልምድ ልውውጦች ተካሂደዋል።
እነኚህ የልምድ ልውውጦች የተመረጡ የሙያ ዘርፎችን ይመለከቱ ነበር? በምን የሙያ ዘርፎች ይሆን የተካሄዱት?
የተካሄዱት የኢንፎርሜሽን ቴክኖሎጂን በተመለከተ፣ የኃይል አጠቃቀምን በተመለከተ፣ የአገልግሎት ወይም ሆስፒታሊቲን በተመለከተ፣ የኢንጂነሪንግን በተመለከተ፣ ኒውክሊየር ፓወርን በተመለከተ በእነዚህ ጉዳዮች ላይ የተለያዩ ውይይቶች ተካሂደዋል። ከስልጠናዎቹ በፊት ነው እነዚህ የተካሄዱት። ከሶስቱ ቀን የመክፈቻ ዝግጅት በኋላ 1160 የሚሆኑ ከተለያዩ መስሪያ ቤቶች ተውጣጡ ሰልጣኞች የፕሮጀክት ማኔጅመንት ማለትም የስራ አመራር ስልጠና ሰጥተናል።
አቶ ሳምሶን አሁን እንደገለጹ በርካታ ባለሙያዎችም የተሳተፉበት ዝግጅት ነው። እስኪ ንገሩን፣ እነማን ነበሩ ሰልጣኞቹ በዚህ ስልጠና ተጠቃሚ ለመሆን የቻሉት?
በዚህ ስልጠና ተጠቃሚ ለመሆን የቻሉት በሚኒስቴር መስሪያ ቤቶች በጠቅላላ ነው። በዚህ ላይ እንደው ጎላ ብለው ከታዩት መጠቅስልህ የኮንስትራክሽን ዲዛይን፣ ከትራንስፖርት ሚኒስቴር እንዲሁም ከተለያዩ የመንግስት መስሪያ ቤቶች የተገኙ ሰልጣኞች፣ የሜቴክ መስሪያ ቤት ተጠቃሚ ሆነዋል በእነዚህ ስልጠናዎች ላይ።
መልካም። ኢትዮጵያውያን በጎ ፈቃደኞች በሙያቸው ለሌሎች ማጋራት የሚችሉት በስልጠናው ለመሳተፍ የሚለውን ጥያቄ ምን አይነት መመዘኛዎችን ታደርጋላችሁ? ምን አይነት ስልጠና እንደሚያስፈልግ ገፋ አድርገን እንወያያለን። ዶክተር ያዕቆብ እርስዎ በሚሳተፉበት የምህንድስናው ዘርፍ ከዚህ ቀደም በተደጋጋሚ ስልጠናዎችን መስጠታችሁን 100 ያህል የምህንድስና ፋኩልቲዎችን 29 የመንግስት ዩኒቨርሲቲዎች ውስጥ የምህንድስና ትምህርት መስጠታችሁን መረጃዎች አግኝቻለሁ። ምህንድስና ትምህርት የሚሰጡ ትምህርት ቤቶች ውስጥ እናንተ የምትሰጧቸው ምን አይነት የተለየ ትምህርት ነው? ይልቁንም ምህራኑን የሚያሳተፈ እንደመሆኑ
እኔም ወደ አሜሪካ ከመምጣቴ በፊት ኢትዮጵያ አዲስ አበባ ዩኒቨርሲቲ የፋክልቲ ኦፍ ቴክኖሎጂ የማታ ተማሪ ነበርኩኝ እና 3 አመት ተምሬ ከዛ በኋላ የትምህርት እድል አግኝቼ ወደ ቦልቲሞር የመጣሁት የዛሬ 30 አመት በላይ ነው። እና በዛን ጊዜ ተማሪ እያለሁ ብዙ ችግር መኖሩን አይቼ ነበር። በተለይ ላቦራቶሪ ስንማር በጣም የላቦራቶሪ እቃ እጥረት ስለነበረ በሺፍት እየገባን ስለምንማር ያ ችግር እንዳለ በጣም ይታየን ነበር። እና ምንድን ነው ያው የምህንድስና ትምህርት ሁሉም ሰው እንደሚያውቀው ከቴዎሪው ይልቅ ፕራክቲሱ ነው በጣም የሚያስፈልገው። ተግባር ትምህርት ስለሆነ በቴዎሪ ብቻ እና በሲሙሌሽን የሚሉት አለ፣ ይሄ ኮምፒውተር ላይ የሚሰራ በተለይ ኤሌክትሪካልና ኮምፒውተር ኢንጂነሪንግ በጣም የሚፈለግ ኤሪያ ነው። ዓለም ላይ የምታዩት ሁላ ቴክኖሎጂ ሞባይል ስልክ ሆነ ፓወር ጄኔሬሽን ሆነ ሁሉም ነገር በኤሌክትሪካል ስለሚሰራ በሱ ብቻ የሚያቆም ሳይሆን ትክክለኛ ጎበዝ ተማሪ በተለይ ትምህርቱን ከጨረሰ በኋላ ስራ ፈላጊ ሳይሆን ስራ ፈጣሪ የሚሆን ተማሪ ለመፍጠርና ለማዘጋጀት በጣም ብዙ ትሬኒንግ ያስፈልጋል። ያ ትሬኒንግ ደግሞ በጣም ሶፊስቲኬትድ የሆነና ብዙ ሺህ ብር የሚያወጣ ኢንስትሩሜንቴሽን ይሉታል። ኢትዮጵያን ለቅቄ ስሄድ የዛሬ 30 አመት አውቅ ነበር አንድ ቀን ተመልሼ እግዚአብሔር ብሎልኝ መጥቼ አገሬን ለመርዳት በተለይ ያኔ ተማሪ ያለው ምን አይነት ችግር እንደገጠመኝ ያውቃለሁ። ግን አስተማሪዎቹም ጎበዝ ናቸው። ግን ያው ችግሩ የኢኩፕመንት ጉድለት ስለነበረ የዛሬ 10 አመት ይሄን $10,000 የሚፈጀውን የኤሌክትሮኒክስ ማስተማሪያ አብሮ የሚሰራ ፕሮፌሰር እኔም ያው ከሱ ጋር አብሬ ስለሰራው ቴክኖሎጂውን ለኔ ያሳዩትኝ $250 አሳንሶ ሰርቶት ቴክኖሎጂውን ሲያ በቃ በጣም ደስ ያለኝ፣ ይሄ ቴክኖሎጂ ለመጀመሪያ ጊዜ አገሬ ወስጄ ይሄን ነገር ማሳየት አለብን። ለምን ድሮኛ ስንማር $10,000 ኢኩዊፕመንት ቢበዛ 3 4 ነው ላቦራቶሪ ውስጥ የሚኖረው። 50 ተማሪ ሲገባበት እንግዲህ እንዴት እንደሚጨናነቅ ታውቃለህ። ማለት ብዙ ተማሪዎች ያንን ኢኩዊፕመንት በማየት ነው እንጂ ለመንካትም ይከብዳል። እንደገና ደግሞ በቂ ትሬኒንግ ካላገኙ ብዙ ትምህርታቸው ውጤታማ ስለማይሆን ይሄን ቴክኖሎጂ ልክ እንዳገኙት በ2009 በፈረንጆች አቆጣጠር ገና ላቦራቶሪ ቴስቱን ጨርሰን እቃው ገበያ ላይ ሳይውል አዲስ አበባ ተመልሼ የድሮ አስተማሪዎች የነበሩትን እናንተ መስመር አስይዛችሁኝ ይላካችሁኝ፣ ያው እግዚአብሔር ይመስገን ከስንት አመት በኋላ ተመልሼ ያንን ውለታ ለመመለስ እቺን ኢኩዊፕመንት አምጥቻለሁ ብዬ ሰጠዋቸው። በጣም ተደሰቱ እና ይሄ ነገር በጣም ስለሚጠቅመን በቻል ቁጥር ቶሎ ቶሎ አምጣለን እያሉ በአመት በአመት 1 2 3 10 እያልኩኝ እየጨመርኩ እያመጣው ይሄው 10 አመት ተጓዝን። እና ዋናው ምንድነው ልዩነቱ፣ ይሄ ቴክኖሎጂ እንዳልኩም $10,000 የሚፈጀውን $200 ስትሰራው ድሮ ላቦራቶሪ ለማስተማር አንድ ስቴሽን ላይ 10 ተማሪ በ5 ተማሪ ሆኖ የሚሰራውን ስራ አሁን እያንዳንዱ ተማሪ ለራሱ ይዞት የሚሄደው ፕሮዳክት እቃ ተፈጠረ ማለት ነው።
እያንዳንዱን ነገር መማር መሰልጠን ያለባቸውን ተማሪዎች በወጉ መሰልጠን የሚችሉበትን እድል ያገኛሉ ነው ያሉን ዶክተር ያዕቆብ። እስኪ ለአድማጮች ቅርብ እናድርገው። ይሄ $10,000 ያስወጣ የነበረ በጣም ውድ የሆነ መሳሪያ ተማሪዎች ከማየት እና ከመንካት ያለፈ መስራት መጠቀም የሚችሉበት እንዳልነበረ የገለጹትን መሳሪያ እና የሙያ ሀጋሮ $250 ብቻ ወጪ እንዲገኝ ያደረጋችሁበት ምን ይባላል? የመሳሪያው ስም ምንድን ነው? መሰረታዊ ልዩነት የሚያመጣው ይሄ መሳሪያ?
በጣም ጥሩ። ይሄ መሳሪያ አሁን የሚሰራው ካምፓኒው አናሎግ ዲቫይስስ ይባላል። ምንድን ነው ይሄንን ነገር ያመጣ ነው? እንግዲህ አሜሪካን ሀገር እኛ የኢኩዊፕመንት ምንም ችግር የለብንም። ተማሪዎቹ የእኛ አሁን የእኛ ዩኒቨርሲቲ ራሱ $10,000 እንግዲህ $10,000 ለአንድ ስቴሽን ነው። አንድ ስቴሽን ላይ እንዳልኩም ላቦራቶሪ ስታስተምር 3-4 ተማሪ ነው ቢበዛ መቀመጫ ያለበት። ለምን? ልጆቹ እቃውን እየነኩ እየተለማመዱ እንዲሰሩ። ከዛ ውጭ ኤሌክትሪካል ኢንጂነሪንግ ስታስተምር ላቦራቶሪ አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት እያለ እስከ አራተኛ አመት ላቦራቶሪ እውቀት ያዳበሩ ልጆች አምስተኛ አመት ግራጁዌት ከማድረጋቸው በፊት ያን የተማሩትን ትምህርት ይዞ ቴዎሪውን ከፕራክቲሱ ጋር አገናኝተው የመጨረሻ አመት ላይ ትልቅ ስራ፣ ልዩ የሆነ በቃ ፈጠራ ስሎታ እንዲችሉ የሚያዘጋጅ ኢኩዊፕመንት ነው። አንድ ዩኒቨርሲቲ ውስጥ 2 ወይ 3 ኢኩዊፕመንት ካለና በቂ ተማሪዎች ያንን ቴክኖሎጂ ካልተጠቀሙበት ቴዎሪውን ተምረው መጨረሻ አምስተኛ አመት ሲደርሱ ትልቅ ነገር ስሩ ስትላቸው ያው ላቦራቶሪውን ስላልተጠቀሙበት ቴስት እንዴት ማድረግ ስለማይችሉ ብዙ ተማሪዎች ያው ኮምፒውተር ላይ ገብቶ ሲሚሌት በማድረግ ፕሮግራም በመጻፍ ነበር ብዙ ጊዜ ግራጁዌት የሚያደርጉት። እነዚህም ልጆች ትምህርት ከጨረሱ በኋላ ፎቶ ስራ ነው እንጂ የሚፈልጉት ስራ ለመፍጠር ይከብዳቸዋል። ለምን? ተማሪ እያሉ የፈጠራ ችሎታቸውን አላሳደጉትም ነበር። የፈጠራ ችሎታ ደግሞ የሚያድገው በሳምንት አንድ ቀን 3 ሰዓት ላቦራቶሪ ተምረህ ሳይሆን ያንን ላቦራቶሪ ኢኩዊፕመንት በእጅህ ቢኖር ከክላስ ውጭም ልክ ሰው በትርፍ ጊዜው መጽሐፍ እንደሚያነብ ፊልም እንደሚያየውም ይሄንን ላቦራቶሪ ቤቱ ይዞ ቢሄድ ቢችል ያንን እየተመራመረ ፈጠራ እየሰራ ይሄን ትልቅ ቦታ ይደርሳል በማለት አሜሪካን ሀገር እንኳን ላቦራቶሪ ኢኩዊፕመንት ችግር በሌለበት አሜሪካን ሀገር ላቦራቶሪ እስከ 9 ሰዓት ድረስ ከሌቱ ክፍት ስለሆነ ተማሪዎቹ በፈለጉ ሰዓት መጥቶ ያንን ላቦራቶሪ ማግኘት ይችላሉ። ነገር ግን አንዳንድ ተማሪዎች ታውቃለህ፣ አዲስ ጄኔሬሽን ተማሪዎች ቴክኖሎጂ ስለሚበዛባቸው አንዴ መኝታ ቤታቸው ከገቡ በኋላ ላቦራቶሪ ተመልሶ መምጣት አይፈልጉም አንዳንዶቹ። ስለዚህ ምንድነው ይህን ፍልስፍና ያመጣው? ተማሪዎቹ ይህን ላቦራቶሪ ቤታቸው ይዞት ከሄዱ የትም ቦታ ሆኖ ሳሎኑም ሆነ መኝታ ቤቱም ሆነ ላይብራሪ ሆነ የትም ቦታ ላፕቶፓቸው ላይ ኮኔክት በማድረግ ድሮ $10,000 የሚፈጀውን ኢኩዊፕመንት አሁን ቤታቸው ወስዶ ፈጠራ ችሎታ መፍጠር ሲፈልጉ እንደ ድሮ የሆምወርክ አሳይመንት የቤት ስራ ስትሰጥ ይህንን መጽሐፍ አንብበህ ይችን 2 ሆምወርክ ስራ ከማለት ይህንን ቦርድ ቤት ወስደህ ላቦራቶሪው አጠገብን ያለው ኮምፒውተር ጋር አገናኝተህ ፈጠራ ስራ እና ጀምረህ እኛ ምንድን ነው የምናደርገው ድሮ ትንሽ ሆምወርክ እንኳን ስንሰጥ ወረቀት ላይ ሆምወርክ ከመስጠት የፈጠራ ስሮታ ነው የምንሰጣቸው እና ልጆቹ ቀስ በቀስ በትንሿ ሲምፕል በሆነችው ነገር ፈጠራ ይጀምሩና ከአንደኛ አመት ሁለተኛ አመት ሶስተኛ አመት አራተኛ አመት ይያሉ እኛ ያንን ነገር የተተዋወቁትና ፈጠራ ችሎታቸውን ያዳበሩ ሲሄዱ ለከ አምስተኛ አመት ላይ ሲደርሱ ፈጠራ ስራ ስትላቸው ከአንደኛ አመት እስከ አራተኛ አመት ያጠናከሩትና ያዳበሩት ትምህርት ስላለ አዲስ ያሆንባቸው በአንድ ጊዜ ትልቅ ከባድ የተባለ ፈጠራ ችሎታ ለመፍጠር ስለሚችሉ ይሄንን ቴክኖሎጂ ያወጣ ነው አሜሪካ ነገር ያሉትን ልጆች ፈጠራቸውን ለማሳደግ ነበር። እኔ ግን ኢትዮጵያ ሆኜ ሳየው ከፈጠራው ተጨማሪ በተለይ የአዳዲስ የተከፈቱት ሰከንድ ጄኔሬሽን ተርድ ጄኔሬሽን የሚሏቸው ብዙ ፐብሊክ ዩኒቨርሲቲዎች በቂ እቃ ስለሌላቸው እነዚህ ልጆች አንደኛ በቂ መሳሪያ ለሌለው ዩኒቨርሲቲ እነዚህን ቴክኖሎጂዎች በ$250 አምጥቶ ከላፕቶፕ ጋር ኮኔክት አድርጎ አሁን 50 ሆነ 100 ተማሪዎች በብዛት አድርጎ ማስተማር ይችላል። ሁለተኛ ደግሞ በተለይ አራተኛ እና አምስተኛ አመት ላሉ ልጆች ይሄንን ቃ ቤታቸው ይወሰዱ ቴክኖሎጂውን በቃ በየቀኑ እየተጠቀሙ ትልቅ ፈጠራ መስራት ይችላሉ በማለት ያን ነው አይዲያን ያመጣ ነው። 2009 አዲስ አበባ ዩኒቨርሲቲ ለልጆቹ አሳየናቸው። በአመት ውስጥ ልጆቹ ያን ቴክኖሎጂ ሶፍት ነበር መጀመሪያ ሰጠናቸው ከዛ አምስት ሰጠናቸው ያን ቴክኖሎጂ ቤታቸው ይዘው ለአንድ ሴሚስተር አምስተኛ አመት ፕሮጀክት የወሰዱት ልጆች ድሮ ቲዮሪና ሲሙሌሽን ይሰሩት የነበሩት አስተማሪዎች ራሳቸው ከተጠበቁት በላይ ፈጠራ መፍጠር ጀመሩ። ማይንድ ዲቴክሽን ሄልት ሲስተም ያሉ ብዙ ሶፊስቲኬትድ የሆነ ድሮ በሲሙሌሽን ብቻ በቲዮሪ ብቻ የሚሰሩት አሁን ግን እቺን የቴስት ኢንስትሩመንት ስላገኙ ልጆቹ እንደገና ቤታቸው ይዘውት ሄደው በራሳቸው ላፕቶፕ እየተጠቀሙ ያንን ስኬት ላይ ሲያሳዩ እንዲያውም አሜሪካን ሀገር ያሉት ዩኒቨርሲቲዎች በጣም ተደንቀው ይሄ እቃ ገበያ ላይ ሲውል ዌርሃውስ ውስጥ ማከማቻ ውስጥ የነበረውን 150 ሚሊዮን ለኢትዮጵያ ዩኒቨርሲቲዎች ለሀገር ሰዎች ወስደህ አከፋፈል ብሎኝ በ2012 እና በ2013 በፈረንጆች አቆጣጠር 5 ዩኒቨርሲቲዎች ጋብዘን አዲስ አበባ ኮንፈረንስ አርገን ያንን ቃ ሰጠናቸው። እንግዲህ ያኔ ጀምሮ ከ2012-13 ኦልሞስት እንግዲህ 6-7 አመቱ ነው። አሁን ድረስ ልጆቻቸውን እያስተማሩበት ነው። አዲሱ ለተስተ የመጣው ቴክኖሎጂ በ2018 የመጣው ቴክኖሎጂ ከ250 ብር ወርዶ ወደ $150 ወርዶ እሱን ነው አምጥተን ኤፕሪል ማለት በሚያዝያ 9 እስከ 14 አዲስ አበባና ጅማ ዩኒቨርሲቲ ስፖንሰር ያደርገውን ኮንፈረንስ በመሳተፍ ይሄንን ደግሞ ለማስፋፋት ብዙ አይዲያ ነበር እንዳልኩ ማሰራመት ነው። ይሄን ነገር ስንሰራ 5 ዩኒቨርሲቲ ላይ አሰራጭተን ከዛ በኋላ ተራው ትንሽ ቆይቶ ነበር። አሁን ግን ሚኒስትር ኦፍ ሳይንስ ኤንድ ሃይ ኤጁኬሽን ጋር አብረን በመስራት በጣም ትልቅ ሰፖርት አድርገውልን 30 ዩኒቨርሲቲዎች ጋብዞ 29 ዩኒቨርሲቲዎች መጡ። በጠቅላላ 100 ኢንጂነሮች ነው ትሬን ያደረግነው። ምንድን ነው ያደረግነው? አስተማሪዎቹ ይህን እንቀያዩት ለመጀመሪያ ጊዜ ነው፣ ግን በጣም አጠቃቀሙን ወደውት ተደስተው ይህን ወስደው አሁን ዩኒቨርሲቲያቸው ላይ እንዴት እንደሚጠቀሙበት እንዴት አንደኛ አመት፣ ሁለተኛ አመት፣ ሶስተኛ አመት እና አራተኛ አመት ላቦራቶሪ የሚያስተምሩትን ትምህርት ድሮ በእቃ እጥረት ማስተማር የማይችሉትን አሁን የእቃ የጥራ ጉድለት እቃ ችግር አይሆንም። ለምን? ዋጋው በጣም ስለወረደ ያን ቴክኖሎጂ ተጠቅመው ልጆቹን የተሻለ ትምህርት እንዲያስተምሩ አስተማሪዎቹን ትሬን አድርገናቸዋል። በጣም ተደስቷል። አሁን ተመልሰን ሄደን በመስከረም ወይ በጥቅምት ላይ እንደገና ሰከንድ ራውንድ ትሬኒንግ ለማድረግ እየተዘጋጀንና በጣም የሚያስደስት ስራ ነው። ለመጨረስ ያህል በአፍሪካ ደረጃ ይሄን ቴክኖሎጂ እንግዲህ 9 አመቴ ነው እየተመላለስኩ። ናይጄሪያ ሜጂ ትሬኒንግ ሰጥቻለሁ፣ ሳውዝ አፍሪካም ሰጥቻለሁ፣ ካሜሩን በየቦታው ትሬኒንግ ሰጥቻለሁ። ሁሉም እንጀምራለን እያሉ ነበር። በጣም ግን ያስደሰተኝ አገራችን ኢትዮጵያ በ29 ዩኒቨርሲቲ ደረጃ በመስራቷ ከአፍሪካ ቀደምት ዩኒቨርሲቲ ሆና ሁሉም ዩኒቨርሲቲ ይህን ስታንዳርድ ተከትሎ ከቀጠሉ የዛሬ 3-4 አመት የምናፈራቸው ልጆች በአሜሪካም ሆነ የትም አገር ላይ ካሉ ተማሪዎች በመወዳደር በተለይ በኤሌክትሪካል ኢንጂነሪንግ ምንም ሳይንሳቸው ይህን ቴክኖሎጂ ስራ ላይ በመዋል ጥሩ ጥሩ ዜጋዎች ለማፍራት ይጠቅመናል ብዬ በጣም አስደስቶኛል። ስራው
ግሩም ነው። የሚያስደስት መሆኑን መረዳት ይቻላል። ዶክተር ያዕቆብ ከእርስዎ መስማማት አይገድም። በርካታ ስራዎች ነው የሰራችሁት። መሰረታዊ አይነተኛ የሚባልም ለውጥ ማምጣት የቻለ ጥረት ነው። በተማሪዎቹና በመምህራኑ ዘንድ የፈጠረውን ሁኔታ በሌላ ፕሮግራም ለመቃኘት እንሞክራለን። አቶ ሳምሶን ወደ እርስዎ ልመለስ። ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል። ይሄን በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሑፍ ከእንግሊዘኛ በግርድፍ ወደ አማርኛ መልሼ ነው ማነሳለሁ። እንዲህ ያለውን ስራ ስትሰሩ በተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ ከዚህ ቀደም? የዚህ ተጠቃሚ የሆኑት የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? ምን ያህል ሰዎች የመማር እድሉን ወይም የስልጠናውን እድል አገኙ? አድማጮቹ ውይይቱ አላበቃም። ዶክተር ያዕቆብ አስታጥቄና አቶ ሳምሶን ደምሴ ተፈራ ይመልሳሉ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በአሀዱ ራዲዮ 94.3 ላይ ደግሞም በናይል ሳት የሚያስተላልፈው ስርጭት የዛሬው እዚህ ላይ አበቃ። ያስተናገድናችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከተጠቂው የስርጭት መሐንዲስ ቮይቴክ ዞርኛክ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በሙሉ በዚሁ እንሰናብታለን።
ነገ ቅዳሜ በ3 ሰዓት እንገናኛለን። አሁን የትግርኛ ከፍተኛ ስርጭት ነው የሚቀጥለው።
በእኛ በኩል ሰላም፣
በደህና አደሩ።